የኢትዮጵያ ብሔራዊ ባንክ አገልግሎት ላይ ያሉትን ባንኮች ጨምሮ አዳዲስ የሚመሰረቱ ባንኮች የተከፈለ አነስተኛ ካፒታላቸው ከ500 ሚሊዮን ወደ 5 ቢሊዮን ብር ከፍ እንዲል ባለፈው ሳምንት ባወጣው መመሪያ ወስኗል። ከመጋቢት 4 2013 ዓ.ም ተመረተ ጀምሮ ተፈጻሚ ይሆናል የተባለው መመሪያ ባንኮች ተዋህደው ካፒታላቸውን እንዲያሳድጉ ወይም እንዲፈርሱ የሚያስገድድ መሆኑን ተመልክቷል። አንድ ስማቸው እንዳይጠቀስ የፈለጉ የባንክ ባለስልጣን ለአሜሪካ ድምጽ እንደተናገሩት መጪዎቹ ትናንሽና አዳዲሶቹ ባንኮች ቀርቶ አሁን ያሉት አብዛኞቹ ባንኮች የማበደር አቅማቸው ደካማ በመሆኑ የባንኮችን አቅም ማጎልበት አስፈላጊ ነው ብለዋል። የኢኮኖሚ ባለሙያውና መምህሩ ፕሮፌሰር አልማየሁ ገዳ ደግሞ ውሳኔውን እጅግ በጣም የሚደግፉት መሆኑን ተናግረዋል። እሳቸው የሚደግፉበት መንገድ ግን የተለየ ከኢኮኖሚው ይልቅ ፖለቲካዊ አንደምታና ጠቀሜታ ያለው መሆኑን ይገልጻሉ። ባለሙያዎቹን ያነጋገረው ደረጀ ደስታ ተከታዩን ዘገባ አዘጋጅቷል።
ለጉዳዩ ቅርበት ያላቸውና ስማቸውን መግለጽ ያልፈለጉ አንድ የባንክ ባለስልጣን ለአሜሪካ ድምጽ እንደተናገሩት የብሔራዊ ባንኩ ውሳኔ በመሰረተ ሐሳብ ደረጃ የሚደገፍ ነው ብለዋል። ውሳኔውንም ሲያስረዱ የካፒታል መጠን እንዲያድግ የተፈለገበት ምክንያት ካፒታላቸው እንዲያድግ የተደረጉ ባንኮች የማበደር አቅማቸውን እንዲያሳድጉ ይረዳል። የካፒታል መጠኑ ዝቅተኛ የሆነ ባንክ የማበደር አቅሙ አነስተኛ ነው። እነዚህ ትናንሽ ባንኮች ማበደር የማይችሉ ዝም ብለው የችርቻሮ ባንክ ሆነው ከሰሩ ለኢኮኖሚው ብዙ ፋይዳ አይኖረውም። ባንኮቹ ከማይክሮ ፋይናንስ የዘለለ ሚናም አይኖራቸውም ብለዋል። ሁለተኛው ምክንያት ደግሞ ከባንክ ስራ ተያይዞ የሚመጣውን አደጋም ለመከላከል ያስችላል ብለዋል። ከአስቀማጮች የሰበሰብከውን ገንዘብ አንድ ችግር በደረሰ ጊዜ መልሰህ የመስጠት አቅም ሊኖርህ ያስፈልጋል። ትንሽ ባንክ ስትሆን ያ አቅም አይኖርህም። ስለዚህ ትናንሽ ባንኮች በበዙ ቁጥር ያን መቆጣጠር አስቸጋሪ ያደርገዋል። በቁጥር በርካታ የሆኑ ግን አነስተኛ የካፒታል መጠን ያላቸው ባንኮች በበዙ ጊዜ የሴክተሩን ጤናማነት አደጋ ላይ ሊጥሉ ይችላሉ። ሌላው ምክንያት መንግስት ለሚያስበው የካፒታል ገበያው የሚሳተፍ ሊቀንስ ይችላል። በዚህ የተነሳ መንግስት ትናንሽ ባንኮችን አልፈለገም ብለዋል። ባለስልጣኑ እንደሚሉት ውሳኔው አሁን ወደ ስራ ሊገቡ መንገድ የጀመሩ ወደ 20 የሚጠጉ ትናንሽ ባንኮችን ከመንገድ ሊያስቀር ይችላል። ምክንያቱም ይህን 5 ቢሊዮን ብር ለማሰባሰብ ይቸገራሉ። በዚህ የተነሳ ያላቸው አማራጭ ወይ የተባለውን ገንዘብ ማሟላት ወይም ተሰባስበውና ተዋህደው አንድ ጠንካራ ባንክ መመስረት ይኖርባቸዋል። ባለስልጣኑ እንደሚሉት የመንግስትም ሐሳብ ይሄው ነው። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ፕሮፌሰር አለማየሁ ገዳ መንግስት ምን አስቦ ይህን ውሳኔ እንዳስተላለፈ ባያውቁም እሳቸው ግን ውሳኔውን የሚደግፉበት የተለየ ምክንያት እንዳላቸው ይናገራሉ።
አሁን እንደምታየው በጣም ትንሽ ባንኮች እየበዙ ብታያቸው ወይ የያዙት መልክ ወይ የዘውጌ ነው። ለምሳሌ የኦሮሚያ ባንክ አለ፣ የአማራ ባንክ አለ፣ ነገ ደግሞ የሲዳማ ባንክ፣ የሶማሌ ባንክ እያለ ሊሄድ ነው ማለት። ስለዚህ በእኔ ግምት ይሄ ካፒታል ሬይዝ መደረጉ በጣም ጥሩ ይመስለኛል። ለምን እነዚህ ካልቻሉ መርጅ ያርማል። ለምሳሌ ኦሌስ እንደውም እጠፋለሁ ብዬ ነበር እዚህ ነገር ላይ የኦሮሞና የአማራ ባንክን አስገድደናል ማዋሃድ ነው ሁለት አንድ ባንክ አድርጎ ስለሀ አለበለዚያ ምንድነው ቢዝነሱን ይከፋፍሉትና በጎ ሌሎች ስራዎች ችንም ያውቃሉ። ስለዚህ ይሄ ፕሮፖሊስ ነው ብዬ ነው እንደውም እኔ መንግስትን ኢንከሬጅ ማድረገው መርጅ እንዲያደርጉ ያደርጋቸው በተለይ ኤትኒክ የሆኑትን ባንኮች።
ይህ ችግር አሁን ብቻ ሳይሆን ቀደም ሲል በነበሩ ባንኮችም ላይ የሚታይ መሆኑን ፕሮፌሰር አለማየሁ ይገልጻሉ።
ሁለተኛ ደግሞ ያላፈጠጡ ደግሞ አለ። የምር የበፊቶችንም ባንክ ከጀርባቸው ብታያቸው ብዙዎቹ የዘውጌ መልክ ያላቸው። ይሄ ደግሞ ለሀገር ግንባታ ጥሩ አይደለም ለእኔ ግምት። ምክንያቱም በየጎጡ ባንክ ከከፈትክ ልክ ልዩ ኃይል እንደምትለው እየከፈትክ ነው ማለት ነው በፋይናንሻል ኤሪያው። ስለዚህ በእኔ ግምት እነዚህ ሬዝ ማድረጉ ካፒታል አንደኛ ተጠረቃቅሞ ከየትም ሃይማኖት ከየትም ጎሳ ዘር የሆኑ ተጠረቃቅሞ አንድ ላይ እንዲመጡ ሊያደርጋቸው ይችላል። ሁለተኛ እኔ መንግስት ቢሆን እነዚህ በተለይ የኒክ ባንኮችን አግዳለሁ ወይም እንዲዋሃዱ አስገድዳለሁ። ብዙ ነገር ልነግር ይችላለሁ ይዘው የሚያደርሱት ከሚጠቅሙት ይልቅ በአገር ደረጃ ስናየው። ስለዚህ ቆንጆ ፖሊሲ ነው ብዬ ነው የምገምተው።
ፕሮፌሰሩ ባንኮች በሃይማኖትና በጎሳ መደራጀት የለባቸውም ይላሉ።
ጋር እያያዘው ሌላው ምንድን ነው ደግሞ በእኔ ግምት ባንኮች በሃይማኖትና በጎሳ መደራጀት የለባቸው ብዬ ነው የማምነው። አሁን ቀጥሎ የሃይማኖት ሊመጣ ይችላል። ኦልሬዲ ኢስላሚክ ባንክ ጀምሯል። ቀጥሎ ደግሞ የኦርቶዶክስ ባንክ ይመጣል። ቀጥሎ ደግሞ የፕሮቴስታንት ይመጣል። ከዛ ቀጥሎ የዋቄ ባንክ ይመጣል። ስለዚህ እነዚህ አይነት ነገሮች ለምሳሌ እኔ በዚህ ሰሞን የሱዳን ኢስላሚክ ባንኪንግ ላይ እያጠናሁ ነበር እና በጣም ኢስላሚክ ባንኪንግ በጣም አሪፍ በእኔ እንደውም ከዘመኑ ባንክ የተሻለ በጣም ቆንጆ ነው። ግን ይሄ ባንክ ባሉት ባንኮቻችን መሰጠት ይችላል። ይሄ የሰርቪስ የተለያዩ ሰርቪሶች አሉና ሙሻረካ የሚባሉ አሉ። ሱዳን ውስጥ በተለይ በጣም የረጠቁበት ጉዳይ ቆንጆ ነው። ግን የግድ የእስላሚክ ባንክ መክሰት የለም ወይ የኦርቶዶክስ ባንክ ወይ የፕሮቴስታንት ባንክ የት መክሰት የለም። ምንድን ነው ማድረግ ያለበት? ብዝነስ ነው የምትፈልገው። ያ ብዝነስ አገሩ በሙሉ ላይ ሄዶ ሰራ ነው የምትፈልገው። የኦሮሚያ ባንክ ጎንደር ሄዶ ራስ አለበት እዛ የተቋቋመ ማለት ነው። ወይም አማራ ሀገር ላይ አማራ ክልል የሚሉት ላይ የተቋቋመ ደግሞ ሌላ ቦታ መስራት አለበት። ለዚህ ናሽናል ነው መሆን ያለበት። ከስሙ ጀምረ ማለት ከስሙ ከአወቃቀሩ ናሽናል ጀምረ። ስለዚህ ይሄ ባንክ የባንክ መነሻ ካፒታል በወረደ ቁጥር እንደዚህ በሰፈር ባንኮች የማቋቋም ፕሮባቢሊቲውን ስለሚያሰፋው እኔ በጣም ተስማምተኛል። እንደውም እንዳልኩ ሌላ መመሪያ ያስፈልጋል። በሃይማኖትና በኮሚኒቲ ባንክ ማቋቋምን መከልከል ጥሩ ይመስለኛል። ለሀገር ከብሔራዊ ጥቅማችን አንጻር ሲታይ
በማንነት በእምነትም ሆነ በዘውግ የተደራጀ ባንክ የሚቋቋም ከሆነ ስር የሰደደ አደጋ እሳቸው እንደሚሉት ሲስተሚክ ሪስክ ያመጣል። ይህንንም ሲገልጹ ፕሮፌሰር አለማየሁ ገዳ እንዲህ ብለዋል።
ለምሳሌ ሲስተሚክ ሪስክ ያመጣል። ይሄ ምንድነው? ለምሳሌ እዚህ አገር ባንኪንግ ሲስተም ስታይ ባንኪንግ ሴክተር ስታይ ኮመርሻል ባንክ ነው ያለው የተያዘው። ለምሳሌ 65% የምትለውን ብድር ቁጠባ ምናምን የሚይዘው ኮመርሻል ባንክ ነው። ትንንሽ መነሻ አድርገህላቸው በየሰፈሩ ኢትኒክ ባንክ የሚቋቋም ከሆነ ምን ይሆናል መሰለህ? ሲስተሚክ ሪስክ ያመጣል ባንኪንግ ሲስተም። ለምሳሌ ኮመርሻል ባንክ ደብተር ያላቸው ሰዎች ከየትም ኢትኒክ ግሩፕ የመጡ ናቸው። ለምን የሀገር ባንክ ነው ኮመርሻል ባንክ ነው ብሎ ነው የገቡት አይደል? አሁን አንድ ኢትኒክ ግሩፕ መጥቶ ያንን ዶሚኔት የሚያደርገው ከሆነ እኔ አንድ ኢሜል ነው የሚያስፈልገኝ ለመበተን። ያን ንውጡ የገሌ ዘውግ እኮ ገብቶ ይዞታል፣ ስለዚህ ሌሎች ዘውግ ውጡ ካልኩኝ ይፈርሳል ያ ባንክ። ገባ? አንድ ላይ ሁለተኛ በስልጣን ላይ ያሉ አንዳንድ ቦታ ላይ ያሉ ጽንፈኛ የሆኑ ሰዎች ከአንዱ ባንክ ከብሔራዊ ባንክ ወደዚያ ይወስዳሉ። ይሄ ምንድን ነው? ይሄ ያመጣው ምንድን ነው? በዘውግ የተደራጀ ባንክ ከከፈት በቃ ቆንጆ ምሳሌ ምንድን ነው? ይሄ በዘውግ የተደራጀ ልዩ ኃይል እንደማለት ቤዚካሊ፣ በፋይናንስ ሆነ እንጂ። ስለዚህ እነዚህ ባንክ የእኛ ባንኮች ይህን በሚመለከት ፕሮባብሊ ህግ የሚያስፈልጋችን አወጋገን ብትሄድ ማንም ያውቃል ማን እንደሆነ። አዋሽ ብትሄድ ማንም ያውቃል ወይ ንብ ብትሄድ ከጀርባው ምን ዘውጌ እንዳለ ይታወቃል። ስለዚህ አሁን ይሄ ምንድን ነው የሆነው? እያፈጠጠ መጣ። አሁን ገባ? በፊትም አለ፣ ግን አሁን እያፈጠጠ ነው። አሁን የሃይማኖት መልክ ይዛል፣ የጎሳ መልክ ያዘ። ከአገር አንጻር መጥፎ ነው ይሄ ካፒታል። እንደውም አነሰ ቢባል ነው ማለት ይሄ ካፒታል ጣሪያ መውጣት ለዚህ ስብራ ትንሹ መድኃኒቱ በጣም ትንሹ በጣም ትልቁ ሬጉሌሽን ማውጣት ነው። ሲሪየስ
በኢኮኖሚ ውስጥ ረገድ እንዴት ያውታል? ይሄኛው በፖለቲካው ረገድ የሚያመጣው ነው።
ፖለቲካና ኢኮኖሚ እኮ ተቀላቀለ። አሁን ምን ይሆናል መሰለህ? የፖለቲካ ፓወር የያዘ ኢኮኖሚክ ፓወር የያዘ የሆነ ከዛ ስለ ኢኮኖሚክስ ምን ታወራለህ? ኢኮኖሚ እንደናንተ ጋር አይደለም። እናንተ ጋር ፍሪ የሆነ ኢኮኖሚክ ሲስተም ስላለ ኢንተርፕራይዝ ህጋዊ ሰውነት ባለው ድርጅት ባለምንም ዘውግና ሃይማኖት ሳይደረግ ነው እናንተ ጋር ባንክ ረን የሚደረገው። ስለዚህ ፖለቲክስ ምንም አያገባው ደርስ ስለሆነ ፖለቲካና ኢኮኖሚ መለያየት ቀላል ነው ለእናንተ እዛ ላሉ። እዚህ ሀገር ግን ፖለቲካና ኢኮኖሚ መለያየት በጣም ከባድ ነው በጣም። ስለዚህ ኢኮኖሚው ምን ያመጣል ካልከኝ፣ በቃ ያ ፖለቲካው ዶሚኒ ስለሚያደርገው ላይክ እንደናንተ ጋር ኢኮኖሚው ብቻውን አነላይ ማድረግ ትርጉም አይሰጥም።
አድማጮቻችን፣ ከፕሮፌሰር አለማየሁ ገዳ ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደሳ ነኝ። ጤና ይስጥልን።